ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 28 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ታህሳስ 28 ቀን 765 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ኦነግም ለወንጀሉ ተጠያቂ ነውና እስከዛሬም ድረስ ኦነግን ከከሰመበት የስደት ቦታ ሄዶ ቅንጣትም አቋሙን ሳይቀይር አቅፎ አስገብቶ አስተጥቆ ተደራጅ ብሎ ለወንጀል ያበቃው ኮሎኔሉ ነው። ወደ 20 ባንክ ሲዘርፉ እስከ አጣዬ ፍጅት ያካሂዱ በመስራቅ ወለጋና በኒሻንጉል አማራውን ነጥለው ሲገሉ ማናጆ ሐላቸው በየትርቻው ሳይቀር ኦነጎችን ኦህዴዶችን ሾሞ ማን የዘረኝነት የበላይነት እንዲሳፍን አደረገ? ማን ነው ተጠያቂ? ማን ነው አገራጥፊ? በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። ከዜናው ተከትሎ ይቀርባል። እዚያም ውሎ አድሮ ሀቅ መውጣቱ አይቀሬ ነው በሚል ርዕስ የቀረበ ሌላ ጽሑፍ፣ በመጨረሻም ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና መሸጋገር ከጅብ ጎሬ ወጥቶ ከጅብ ዋሻ መጠለል ነው በሚርስ አምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
በዛት ያላቸው ያሸባሪው የወያኔ ቡድን ታጣቂዎች በድሮን ጥቃት መገደላቸውን አገዛዙ ገልጿል። ይህ በዚህ እንዳለ የሽብሩ ቡድን ዛሬ ሌሊት ጭምር በከባድ ተሽከርካሪዎች ተጨማሪ ኃይል ወደ አዲርቃይ ከተማ አስገብቶ በአዲርቃይ ሆስፒታል አጮላቂ ኢየሱስና ማይጋባ በተባሉ አካባቢዎች ያሰማራቸው መሆኑም ተነግሯል። ወደ ወልቃይትም በሌሊት ኃይል ያስጠጋ መሆኑ ተሰምቷል። በሌላ በኩል የወያኔ ቡድን ከሻቢያ ጦር ጋር ወታደራዊ ፍጥጫ ውስጥ መግባቱን ተከትሎም ኦማሃጅር አካባቢ የሻቢያ ጦር በተጠንቀቅ እንዲቆይ መታዘዙን የዜና ምንጮች ዘግቧል። ይህ በዚህ እንዳለ ረቡዕ ታህሳስ 27 ቀን የወያኔው መሪ ደብረጽዮን ገብረ ሚካኤልና የሽብር ቡድኑ ወታደራዊ መሪ ታደሰ ወረደ በየፊናቸው መግለጫ የሰጡ መሆናቸው ታውቋል። ደብረጽዮን ለሲኤንኤን በሰጠው መግለጫ አዲስ አበባን የሽብር ቡድኑ ጦር አዲስ አበባን ሳይቆጣጠር ጦርነቱን ያቆመው በውጭ ኃይሎች በተለይም በአሜሪካ ግፊትና ቡድኑ ለሰላምና ለድርድር ካለው ፍላጎት መሆኑን በመግለጽ ሽንፈቱን ለመሸፈን ሞክሯል። ቡድኑ በትግራይ መገንጠል ዙሪያ ያለው አቋም ምን እንደሆነ እንዲገልጽ ከጋዜጠኛዋ በተደጋጋሚ ለቀረበለት ጥያቄ የመገንጠል ጥያቄ መጨረሻ ሊመጣ የሚችል ነው በማለት ለማድበስበስ ሞክሯል። ታደሰ ወረደም በትግርኛ ለትግራይ ጋዜጠኞች በሰጠው ባሁን ወቅት ዋና ዓላማ አድርገው የሚንቀሳቀሱት ምዕራብ ትግራይ በማለት የሚጠሩትን የወልቃይትን ግዛት ብቻል በሰላማዊ መንገድ ለማስመለስ መሆኑን ገልጾም ይህ ካልተቻለ በጦርነት ለማስመለስ የቆረጡ መሆኑን ገልጿል። የአሸባሪው የወያኔ ቡድን በሰሜን ወሎ ወረራ ባካሄደበት ወቅት በዞኑ የሚገኙ ሰደስት ሆስፒታሎችንና በዞኑ ውስጥ ያሉትን ሁሉንም ጤና ጣቢያዎች ማውደሙን የዞኑ አስተዳደር አስታውቋል። በዞኑ የሚገኙት 778 ትምህርት ቤቶች በሽብር ቡድኑ ወድመው የመቃብር ቦታ መደረጋቸውም ተገልጿል። በአሁን ወቅት በዞኑ የቴሌኮም አገልግሎት በተሟላ መንገድ ሥራ የጀመረ ቢሆንም የውሃና የመብራት እንዲሁም ሌሎች አገልግሎቶች ለማስጀመር ገና ጥረት እየተደረገ ነው ተብሏል። ለአምስት ወራት ያህል በሽብር ቡድኑ የወደሙትን መልሶ ለመጠገን የአመታት ጊዜ የሚወስድ መሆኑ ተገልጾ በዚህ ሁሉም እንዲረባረብ ተጠይቋል። የአሜሪካ ኤምባሲ አሰራጭ ያለው የማስጠንቀቂያ መልእክት ብዙዎችን ያስቆጣ መሆኑ ተነገረ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ዜጎች ኢትዮጵያ ለቀው እንዲወጡ እስካሁን ከ15 ጊዜ በላይ ማስጠንቀቂያ የሰጠ ሲሆን ሐሙስ ታህሳስ 28 ቀን ሌላ ማስጠንቀቂያ ያሰራጨ መሆኑ ታውቋል። ኤምባሲው በማስጠንቀቂያ መልእክት በኢትዮጵያ ውስጥ የጸጥታና የደህንነት ሁኔታ አሳሳቢ መሆኑን ገልጾ የአሜሪካ ዜግነት ያላቸው አገር ለቀው እንዲወጡ አሳስቧል። የአሜሪካ ኤምባሲ ይህንን ማስጠንቀቂያ በሚያሰራጭበት ወቅት በርካታ የአሜሪካ ዜግነት ያላቸው ትውልደ ኢትዮጵያውያን ኢትዮጵያ ውስጥ መሆናቸውን ሲሆን የአሜሪካ የአፍሪካ ቀንድ ልዩ መልእክተኛም ዛሬ ኢትዮጵያ እንደሚገባ ይታወቃል። የአፍሪካ ቀንድን አስመልክቶ ቻይና ለቀጠናው የራሷን ልዩ መልእክተኛ ለተመደብ መሆኑ በይፋ ተነግሯል። የቻይና የውጭ ጉዳይ ሚኒስትር ቻይና የራሷን የአፍሪካ ቀንድ መልእክተኛ እንደምትመደብ በይፋ የገለጹ ሲሆን መልእክተኛው ከአሜሪካው አቻው ጋር እኩል የሆነ ሚና የሚኖረው መሆኑንና ዓላማውም በቀጠናው ያሉ አገራት የሚያጋጥማቸውን የጸጥታና የደህንነት ስጋቶች ለመቀልበስ በሚያደርጉት ጥረት ለመደገፍ እንደሆነም ተገልጿል። በተያያዘ ዜና የቻይናው የውጭ ጉዳይ ሚኒስትር ወደ ኤርትራ ሄደው የሥራ ጉብኝት ያደረጉ ሲሆን የአሰብንና የመጸዋ ወደቦችን ለመገንባት ስምምነት ላይ መደረሳቸው ታውቋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ወንድሙ ካልከፋ ቃሉን ለስደጁ ከሙንቲ ከረፋ
የሐሙስ ታህሳስ 28 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ማን ነው ተጠያቂ? ማን ነው አገራፊ? ዘረኞች ይሉኝታና ሐፍረት ቅንጣትም የላቸው ከቀድሞ ጀምሮ የያዙት ፈሊጥ ገለውና ጨፍጭፈው ጉዳት የደረሰብን እኛንን አልሰማንም አላየንም አልነበርንም ሲሉን ከርመዋል። ሰሞኑን ደግሞ ራሱን የኦሮሞ ሚዲያ አገልግሎት የሚባለው በካታር ገንዘብ የሚሰራው የባለሚንጫው ጉድ በመስራቅ ወለጋ እየተፈጀ እየተፈናቀለ ያለው አማራው ሳይሆን አፈናቃዮቹና ገዳዮቹ የአማራ ጽንፈኞች ናቸው ብሎ ያሰፍ ልፈፋን እያሰማ ነው። በኮሎኔል ዋገዛስ ፈቃድ አማራን ክርስቲያንን በሚንጫ ሲል የነበረው የየመን ወልድ የክብር እንግዳ አድርጎ አዲስ አበባ አስገብቶና ተንከባክቦ አማራን ፍጅ ያለው ኮሎኔሉ ነው። ለቄሮና መንጋ ወንጀል ተጠያቂም ራሱ ነው። ኦነግም ለወንጀሉ ተጠያቂ ነውና እስከዛሬም ድረስ ኦነግን ከከሰመበት የስደት ቦታ ሄዶ ቅንጣትም አቋሙን ሳይቀይር አቅፎ አስገብቶ አስተጥቆ ተደራጅ ብሎ ለወንጀል ያበቃው ኮሎኔሉ ነው። ወደ 20 ባንክ ሲዘርፉ እስከ አጣዬ ፍጅስ ያካሄዱ በመስራቅ ወለጋና በኒሻንጉል አማራውን ነጥለው ሲገሉ ማንና ጆሃላቸው በየፍርቻው ሳይቀር ኦነጎችን ኦህዴዶችን ሾሞ ማን የዘረኝነት የበላይነት እንዲሳፍና አደረገ? ለነዚህ መሰረታዊ ጥያቄዎች መስ እንስተካል ኮሎኔሉን ከነጭፍሮቹ ተጠያቂ ከማድረግ አናመልጠም። ወደ ኋላ መለስ ብለን እንይካልን ደግሞ ከንጭጩ የኢትዮጵያን ህዝብ ትግል ያጠቃውና የጎዳው የምዕራቡ ኃይል በተለይም የአሜሪካ ኢምፔሪያሊስት ፖለቲካ ነው። ወያኔና ሻቢያን ለስልጣን ያበቃው አሜሪካ ነው። እነ ሄርማን ኮሆን፣ ጆን ፔንደርጋስት፣ ያማሞቶ፣ ኮንደሊዛና ሱዛና፣ ጌይል ስሚዝ፣ ሳማንታ ወዘተ ይጠቀሳሉ። በረሃቡ ሽፋን ወያኔን ያደረጁት ምዕራባውያን በጅምላ አሜሪካ፣ እንግሊዝ፣ ኖርዌይ፣ አየርላንድ ደግሞ በተለይ ናቸው። አለፈረንጆቹና በአዳን ድጋፍ ወያኔ በፖለቲካ ምድረበዳ ታጅሎ ነበር ማለት ምን ይችላልን? በደከናው ድጋፍ ሳይሆን የወያኔ ወዳጆች ይሁንን ብለው የሃፓንም የህዝብንም ትግል ሻጥረዋል አደናቅፈዋል። አሜሪካ ከሻቢያና ሱዳን ጋር ተባብሮ በኢያሰ ላይ በቋራ የሞከረው ወረራ በመስራቅ አፍሪካና ደቡብ ሱዳን አማጽያን ላይ አሜሪካና እንግሊዝ ተጽዕኖ አድርገው ድጋፍ ለወያኔ ያሰጡትን መጥቀስ ይቻላል። ወያኔ ሲንገዳገድም ፍራአቱን ተሯሩጠው የታደጉት የአሜሪካ ባለስልጣኖች እነ ዶናልድ ያማሞቶ ናቸው። ከአዲስ አበባ አስመራ ዱባይ እየተመላለሰ ፍራአቱ ከወድመት የሚያመልጥበት መንገድ የፈለጉለት አሜሪካኖች ሲሆኑ ወያኔን ተክተው ከላይ የሚሆኑ እጮችን ዝርዝር አውጥተው ኮሎኔሉ ገዱ ደመቀ ወዘተ ቅጥረኞቻቸውን ትውልድ ኢትዮጵያኖች በሚስጥር ስብሰባ ዋሽንግተን ጠርተው ታማኛችን ነው ድብልቅ ነው ሊያደናግርም ይችላል ብለው ኮሎኔሉን መሰየማቸው ሚስጥር አይደለም። ኮሎኔሉን አሜሪካና ረቦች እንጂ የኢትዮጵያ ህዝብ አልመረጠውም አልሾመውም። ደም የፈሰሰለትን መሬት ለሻቢያ ሲያስረክብ በምን ሁኔታ በምን ስምምነት መሆኑን የሚያውቀው የኢትዮጵያ ህዝብ ሳይሆን አሜሪካና አረቦቹ ናቸው። አሜሪካ በአገራችን ላይ ለጥፋት ያማከሩ እነማን እንደሆኑ በሚገባ የምናውቅ ቢሆንም ከዛሬ ወንጀል አቅፈው ከመሞታቸው በፊት ከህዝብ ይቅርታን ቢጠይቁ በሚል በሚገባ አላጋለጥናቸው። አሜሪካና የምዕራብ ኢምፔሪያሊስት አገሮች የኢትዮጵያና የአገር ወዳዶች ጣር ሆነው ቆይተዋል። ወለጋን ለመገንጠል በጣሊያን ጊዜም የሞከረችው እንግሊዝ ወያኔንም ኦነግንም ደግፋ ያቆየች ስትሆን በዚህ እኩይ ስምሪቷ ኖርዌይና ስዊድን ሳውዲ አረቢያና ግብጽም ተባብረዋታል። አረደርግነን ያሉት አረብ አገሮች እንዴትስ በዚያ ልክ ጸሬ ሀባ ሊሆኑ ቻሉ ብሎ መመርመሩ ምላሽን ይሰጣል። ዘባራቂዎችን የህዝብ ጠላት ወዳጆች ድርጅቱን የሶማሊ ደጋፊ ብለው ሊወነጅሉ ቢጥሩም በሶማሊያ የተደገፉትን ቢሮ የከፈቱ ድርጅቶች ዝርዝር ሲፈተሽ የሀባ ስም አይገኝበትም። ማን ነው ተጠያቂ? ምዕራባውያን፣ ጸሬ ኢትዮጵያ የአረብ አገሮች፣ የነዚህ ቡችሎች ቀጥረኛ ኢትዮጵያውያን የሚለው ተገቢ ምላሽ ይሆናል። ወደ ቅርብ ጊዜ እንመለስና ወያኔን የህዝብ ትግል መቀሌ ሲወሽቀው ማን ታዳጊ ሆለለት ብንል ከላይ ያነሳቸው ሁሉና የኮሎኔሉ አገዛዝ ይሆናሉ። ቀንደኛ ወያኔዎችን ያስተናገደ አገር ወዳድ ኢትዮጵያውያንን አስሯል ገርሏል። የሙስናው አቴጌ አዜብ እስከዛሬ አልተነካችም። ለቀናት እስር እንኳን በቃችም። እነስክንድር ነጋ፣ ማዓዛ መሐመድ ወዘተ ግን በእስር ይሰቃያሉ። እናስራ ለቃባጫ ደበሌ የጦር መሪ ተብለው በተሾሙባት አገር ማንም ዜጋ ወሳኙ የጦር ስልት ወያኔን የሚያደባይበት መሆኑን ያውቃል። ኮሎኔሉ ታዲያ ምን ወሰነ? ስንት አገር ወዳድ ደሙና ፍሶ የተቆጣጠረው መቀሌና የትግራይ ክፍል አሜሪካ ስላዘዘው ብቻ ላጥ ብሎ ጥሎ በመውጣት ወያኔ ያፈርልሶ በአረብና አሜሪካ ተደግፎ እንዲያንሰራራ አደረገው። ከዚያ በኋላ ወያኔ በህዝባችን ላይ ላደረሰው አሰቃቂ ፍጅት ሁሉ የኮሎኔሉ አገዛዝ ተጠያቂ ይሆናል። ለታረዱ ህፃናት፣ ለተደፈሩት ሁሉ፣ ለተፈጁት አፋር፣ አማራዎች ወዘተ ተጠያቂው አረመኔ ወያኔ ብቻ ሳይሆን ለዚህ ያበቃቸው የኮሎኔሉ አገዛዝና ከጎናቸው የቆሙላቸው ባዕዳን ናቸው። ህዝብ አልቆና ለፍጅት ተዳርጎ በህዝባዊ ኃይልና ፋኖ ብርታት ወያኔ እና ዲያርቃይን ጸለምትን ሳይለቅ ወደ ትግራይ መሳብ ቢገደድም የኮሎኔሉ እዝ ሁሉንም የአማራና አፋር ግዛት ለቋልና ማንም ወንዝ ተሻግሮ ትግራይ ለውጊያ እንዳይገባ የሚል ነው። ይህ አቋምና እዝ ለማን ይፈይዳል? የጎንደርስ መሬት መች ሙሉ በሙሉ ተከበረ? የጦር ስልት አዋቂ ነኝ ብሎ የማይፎክር ዜጋ ሊል እንደሚችለው ሁሉ ነግ ወያኔ አዲስ ጥቃት እንዳያደርስ በቅድሚያ የጀርባ አጥንቱን መስበር፣ ቀጥሎም ዘልቆ ሰፊ ግዛትን ተቆጣጥሮ በቀላሉ የድንበር ዝላይ ችሎታ እንዳይኖረው ማድረግ አስፈላጊ ነው። የኮሎኔሉ አገዛዝ አሁንም አስከፊ የዘር ጽዳት በተለይ በአማራው ላይ መዝመት ስለሆነ ዋናው ፍላጎቱ የወያኔን ህልውና ይፈልገዋል። ፈረንጆቹም ከወያኔ ሊያስታርቁትም እየጠበቀ ነው። ማን ነው ተጠያቂ? በጅምላ ዲያስፖራ ተብሎ እየተጠራ ያለው አድርባይ ባንዳ ክፍል ነው። ዲያስፖራ ማለት በውጭ አገር ነዋሪ የሆነ ዜግነቱም የቀየረም ያልቀየረም ኢትዮጵያዊ ነኝ ባዩ ክፍል ነው። የተሰደዱና ዲያስፖራ ሆኑ ከተባሉት ውስጥ ዛሬም አገር ወዳድ ሆነው ለኢትዮጵያ ይቆሙና ሊመሰገኑ የሚገባቸው ብዙዎች ናቸው። ባንጻሩ ለአሜሪካም ለወያኔም አሁን ደግሞ ለኮሎኔሉ ጫማ ሳሚ ሆነው እናት አገር ኢትዮጵያን የሚጎዷትና የሚያስለቅሷት ፈልተዋል። እነማን ብላችሁ ስም ጥሩልን የሚሉ ያሉ አይመስለንም። ዘመናዊ ባንዳዎቹ እዩን እዩን ስለሚሉ ከነቦርጫቸውም ጭምር የሰው ጉማሬዎቹን ሁሉም ያውቃቸዋል። ወገናቸውን ለፈጀው ገንዘብ ይረዳሉ፣ ኑ ሲላቸው ይንጋጋሉ። ይህን ጨካኝ ነፍሰ ገዳይ አሁንም ሙሴ ብለው ያሞግሳሉ። የማፈሪያ ማፈሪያ ሆነው ምሁር የሚለውን ቃል ከወራዳነት ጋር ተወራራሽ አድርገውታል። ለወያኔ ያደሩ ዘንድሮም አብረው የወንጀልና የጥበት የአረመኔ ወያኔ አጃቢ የሆኑ በግልባጩ ጨፍን ዘረኛ የሆኑ ዶክተር በሉንባይ ገርባዎች፣ ከርሳደር ፕሮፌሰር አማራዎች ሁሉም ቢሆኑ ለወገን ሞት ለሀገር መከራ ዋና ተጠያቂ ናቸው። አገዛዙን ደግፈው በአርበኞችና አገር ወዳዶች ላይ ጸያፍ ዘመቻን የቀጠሉትም ሁሉ እንዲሁ መወገዝ ያለባቸው ናቸው። መወገዝ መተፋት አለባቸው እንጂ ካባ ክላሽን አይገባም። በምን ወኔ ሊተኩሱት? ማንስ ላይ? ህዝብም ጠላት ወዳጁን ካለየ ሁሌም አገርን ለጥቃት ያጋልጣልና ለችግራችን ድርሻውን መውሰድ የግድ ይሆናል። ጠላት ወዳጅን እንለይ፣ ለመከራችን ተጠያቂዎቹን እንወቃቸው። ኢትዮጵያን ከጥፋት ለማዳን በጋራ እንታገል። ድል ለኢትዮጵያና ለሐቀኛ ህዝቧ።
ስንት አይነት ሆድ አለ? አቤት ሆድ አይነት! ስንት አይነት ሆድ አለ? የሚያስተገስግ ወገን መጠጠቂያ የፋሽስቶች ምሽግ! ስንት አይነት ሆድ አለ? ስንት አይነት ወደ አለ ማቀፋ የበጠሰ በጣም የወረደ ሚዛን የተበረ ወገን የማገደ ሆዱን ለወያኔ ሰጥቶ በወለዳገድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንት አይነት ወደ አለ አይ ይሁዳም ብዛት ወይ ይሁዳም አቤት ይሁድ ማት ሰፋፊ ቅሪላት ሂደት የነጠጠው አይጠሬ ሽንፈላ ስንት አይነት ወደ አለ ወር ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስትወት ካላት ጠጉሩን ያዳም ዘርነቱን ሰባይ ክብሩን ለወያኔ ሀዴ በሆዱ ለውጦት አልታያለው ወገን ሲፈናቀል ዝባዘሩ ብዙዎች አሉ የጠጓሮች ክምር ወያኔ ያዛቸው በስጋ በብቅል ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ውዶች ለሰው ልጅ ማፈሪያ የሉንታ የማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መሪያት ሆዳች ፍሬን የበጠሱ ሞቅ ካለው ገብቶ የሚልከተከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞን ከርከሮ ከጉማሬባ አቤት ይሁዳ አይነት ስንት አይነት ሆዳ አለ እሺ ስንት አይነት አይናል አይቷል ወረበር ስንት አይነት አፋል ቦዴ ታስተ ስንት አይነት ዶር አለ ተምሳ አዳፈል ስንት አይነት ጣት አለ ቀሱር ያዘገ አቤት 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 የስብና አቅል ስንት አይነት ሆዳ አለ ማቀፋ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድስ ወድ ሰርቶ የሚያስተገስቡ ወገን መጠቀቃ ተጓዝጎ ሰራዎች የሚተፈልጉ ብዙዎች አሉ። የጨጓሮች ክምር ወያኔ ያዛቸው በስጋ በብል ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላስ በሰው ስም ጎተራ አፋቸው ጉልቻ እኛ አናሳልፈው ለኔ ከርሴ ብቻ ውለታቸው ነው ድገታቸው ነው ቦን ነው ሞታቸው የነገን የሚያስብ ሊናነሷቸው ካቻ ምናምናም ዛሬም ሆዳም ናቸው ሆዶች አቤት ይሁዳ አይነት ስፋትና ጥልቀት የዚህ የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኒ ቆዳና ፍንቅልቁል የወጣ ዘራዳም የሚያውቃት የግፈኞች ማሻ ሰፊ ትቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የክርስቶች ተገነት የተባዎች ልንት የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቡላ ወለድ ያስያዘች አንድ አንድ አይጠ ሞገጥ የሚምትባል ከፊትም ኋላም ወደ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወዳ ያዘሉ ከአውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥጠቃ ግልጋሎት በኋላ መቋጠሪያቸው አፋቸው ይላላ ከሆዳሞች ሆዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ ማት ስንት አይነት ሆዳ ነው በወገንም ባዋኝ ደምረግ ቋዳሪ በክህደት ውርደት የተለሰነ ከርስ ይዞ ተሽከርካል ሀገሩ ስትፈርስ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስጣ የሚለየው ነገር የነገን አስቦ ዛሬ አስብቶ ማደር ከእንስሳ በላቀ ስብና ከሌለው ከእርሶ አደር የሚሉት የጋማ ከብት ነው የጋማ ከብት እንኳ እስኪሚሞር ድረስ ቁመ ያገለግላል የሰው ልጅ ከፊትም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል ምንስ ይፈይዳል ቢጥሉትም ያውቃል ቢያዘዙትም ሆዳ ኖሮ ካልጠቀመ ቢጠፋ የማይጎዳ አቤት የሆዳ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆን ለሞታቸው የነገን የሚያስብ ሌላ ነሷቸው ካቻ ምናም አምናም ዛሬም ሆዳም ናቸው አቤት የሆድ አይነት ስንት አይነት ሆዳ አለ ስንት አይነት ቅሪላ ወገኑን ጠቅጥቁ በደስታ
ውሎ አድሮ ሀቅ መውጣቱ አይቀሬ ነው። እንደ ኢትዮጵያ ያሉ በኢኮኖሚ ያላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል። ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው። ምንም እንኳን በኢኮኖሚ ያላደጉ ሀገራት ባህላቸው በሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ነው። ይህን መሰሉን ሐሰት ሲያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቀኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ሊሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለማለቱ ስህተትን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔም አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻኢ ዕድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ውሎ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። ለኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየፈበረኩ ሲያጋጩ ቢኖሩም ህዝብ አንድም ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንን የሚረሳ? ገነትን አብርሃት፣ ትብለጽን ውቢት ወይስ ኢሳያስን ደረጀ፣ ዘካርያስን ዳኛቸው፣ አጽባሃን ገመቹ ወዘተ? የማይሆን ነገር ነበር። ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም። ኢትዮጵያውያን ዘረኝነትን ቢጸየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው። ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው። ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው። ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ሆነ ግን ጥላቻን በማስፋፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል፣ የመገንጠል ጥያቄው ትክክል አልነበረም ብሏል። ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው። ለምሳሌ ሰሞኑን የአዲስ አበባ ኗሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተመሳሳይ ወቅት ህፃናትን በቤተ መንግስት ተሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ኗሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ አላማ ብሎ መጠየቅ ይቻላል። አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን ይተከሏሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ኮረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድምታው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትንክተኝነት መክሰሳቸውን አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በመተኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ተላሲ ያለውን አይነት ክስ በድግግሞሽ ማቀባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲጓዝ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ የሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር በጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸው ለማክሳካት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ባሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለ በሬው ያጉራንኩራል፣ ስለ ፈረሱ አህያው ይዘምራል፣ ስለ እርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለ አህያ ስለ ግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል፣ ስለ እንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተነሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሐሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጧጧፍ ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻልም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑን ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባል አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው፣ እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራ ድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ድል የኢትዮጵያ ህዝብ ነው።
በብር የሚታገል ለብር የሚታገል አደርባይ ልክስክስ ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተብስ። ገና ከጅምሩ በፍራቱ ታጥቦ ከአመፁ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋለመው ቁልዱን ለማውገዝ ባላዩ አደባባይ ባልዋለበት ሜዳ ሁሉዱን ያኝካል ይቀብጦ እንዳገዳ የነበረው ያለ ያልነበረው እንታጣል የዛን ትውልድ ታሪክ ይፍቃል ይልቃል በህዝብ ልጆች ደም እጅጉን ዘፍዝፎ ያፓን ወቅታል የሰፋው ጫማ የወያኔ ይቀፉ አይ ዘመን አይ ጊዜ ሁሉን እኩል አዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያወግዛል ነጻነት ላይ ያገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋበ ያልነበረ አውራ ትውልዱን አያርክስ ይህ የኢሰፖ ጫማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሶ ገና ከጅምሩ በፍራቱ ታጥቦ ካመጡ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፋን ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
አድማጮቻችን በማስከተል አእምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና መሸጋገር ከጅብ ጎሬ ወጥቶ ከጅብ ዋሻ መጠለል ነው። ኢትዮጵያ ባለረጅም መንግስታዊ አገር የሰው ዘር መገኛ ጥንታዊት ኢትዮጵያ የነጻነት ምልክት አገር ኢትዮጵያ የወንድማማችነትና እህትማማችነት ግንኙነት ለረጅም ዘመናት የተፈራባት ብቻ ሳይሆን የተዋሃደት ኢትዮጵያ ለወዳጆቿ ቀርቶ ለጠላቶቿ መሳይ ታሪክ ያላት አገር ናት። ቀደምት ኢትዮጵያውያን ይህችን አገር በተባበረ የትግል ጽናታቸው በማንም በምንም ያልተደፈረች አገር ባለቤት እንድንሆን በማድረጋቸው ክብር እንጂ ውርደት አይገባቸውም ነበር። ለዛሬዎቹ እንቶ ፈንቶ የባዕድ ቅጥረኛ ዘረኞችና ጠባቦች መሳለቂያ ባልሆኑ ነበር። ለሀገር አንድነትና ለዓላዊነት ሲባል በቀደምት አያት ቀድማያቶቻችን የጀግንነት ውሏቸው ያቆሩናል እንጂ የሚያሳፍረን ወይም አንገት የሚያስደፋን ሊሆን አይችልም። እንዲያውም ለዛሬዎቹ ጸረ ኢትዮጵያ ከሃዲ ቡድኖች አርአያነታቸውን አንስተን መታገያችን ሊሆን ይገባል። እርግጥ ነው በኢትዮጵያ የረጅም መንግስታዊ አገር ታሪካችን ውስጥ የገዢዎች ጭቆና ነበረብን፣ ዛሬም እንደ ተጫነብን ነው። ማፈር ካለብን እነዚህን የዘመኑ ዘረኞችንና ጽንፈኞችን መሸከም መቻላችን ብቻ ነው። ማፈር ካለብን ለነዚህ የባዕዳን ተላላኪዎች አሜን ብለን መገዛታችን ነው። ጨቋኝ አገዛዞች ለረጅም ዘመናት በተንሰራፋበት የትኛውም የዓለማችን አገራት ነጻነትና እኩልነት ይኖራል ተብሎ አይተበቀም። የብሔር ብሔረሰብ የመደብ የጾታና የእድሜ ጭቆናዎች ሳይቀሩ ይኖራሉ። በኢትዮጵያም ነበሩ ዛሬም ሁሉም አይነት ጭቆናዎች አሉ። ኃላፊነት የሚሰማቸው አገራቸውንና ወገናቸውን የሚያፈቅሩና የሚወዱ ወገኖች እየተገፈተሩ በአገራቸውና ወገናቸው ጉዳይ እየተገለሉ ኃላፊነቱም ሆነ አፍቅሮቱ የሌላቸው ዘረኞችና የህዝብ ጸሮች የሆኑ ቡድኖች እንደ ኢትዮጵያ ወደ ስልጣን ሲወጡ የማይሆን ነገር ሁሉ ይሆናል፣ የማይደረግ ነገር ሁሉ ይደረጋል። የግጭትና የቅራኔ አፈታት ዘዴዎች ሁሉ መርህ አልባ ይሆናሉ። በቀላሉ መፈታት የሚችሉ አለመግባባቶች ሁሉ ወደማይታረቅ ቅራኔ እንደሚለወጡ ከኢትዮጵያው የ30 ዓመታት ተጨባጭ ሁኔታዎች የተሻለ ማስረጃና ማረጋገጫ ማቅረብ አይቻልም። በኢትዮጵያ በብሔሮች መካከል ያሉና የነበሩ ተፈጥሯዊ ልዩነቶች በሰው ሰራሽ የውሸት ትርክቶች እየሰፉና እየተለጠጡ እንዲመጡ ሆን ተብሎ ተሰርቷል። የኢትዮጵያ ተፈጥሯዊ ልዩነቶችን ከኢትዮጵያዊ አብሮነትና ስለልቦናዊ አንድነት አቻችሎ መኖርን ያውቀበታል። በልዩነቶች ውስጥ ተባብሮና ተግባብቶ መኖርን የባዕድ ወራሪ ኃይላትን በኢትዮጵያዊነቱ ተባብሮ ጠላቶቹን ሁሉ መመከቱንም ሆነ አሳፍሮ መመለሱንም ጠንቅቆ ያውቀበታል። ይህን ታሪካዊ እውነታ ነው የዛሬዎቹ ዘረኞችና ጽንፈኞች እያራከሱና እያጎደፉ ያሉት። የብሔሮች መካከል የነበረና ያለ ወደፊትም ሊኖር የሚችል ተፈጥሯዊ ልዩነት በተወሰኑ ዘረኞችና ጽንፈኞች ለግል ጥቅማቸውና ለስልጣን ጥማታቸው ሲሉ ያጦዟቸው የሰው ሰራሽ ችግሮች መሆናቸውን መገምገምና መረዳት ይገባል። መረዳት ብቻ ሳይሆን ከነዚህ ጸረ ኢትዮጵያ፣ ጸረ ህዝብና ጸረ ዲሞክራሲ ኃይላት ጋር ላለመተባበር እያንዳንዱ ዜጋ ራሱን ማግለል አለበት። ከዚህ እኩይ ተግባራቸው እንዲታቀቡ በጽናት መታገልም ይገባል። ኢትዮጵያ የሁሉም ብሔር ብሔረሰቦች የጋራ አገር እንጂ አንድ ጉልበተኛ የኔ ወይም የኛ ብሎ በብቸኝነት የሚጠቀምባት አይደለችም። የቋንቋ፣ የብሔር፣ የጎሳ ልዩነቶች እንደጌጥ የምንመለከታቸውና የምንንከባከባቸው እንጂ እንደመቅሰፍት የምናያቸው መሆን የለባቸውም። ኦሮሞ፣ ትግሬ፣ ጉራጌ፣ አፋር፣ ሶማሌ፣ ወላይታ ወዘተ ሆኖ መፈጠር ሰው ሰራሽ ሳይሆን ተፈጥሯዊ ነው። በእነዚህ ተፈጥሯዊ ልዩነቶች ውስጥ ኢትዮጵያዊ አንድነት፣ ኢትዮጵያዊ አብሮነት፣ የጋራ ታሪክ፣ የጋራ አገር፣ የጋራ ስነ ልቦናዊ ትስስር የነበረና ያለ መሆኑን መካድና መዘንጋት ትልቁ የማፈሪያዎቹ ስህተት ወይም የክህደት ተግባር ነው። በኢትዮጵያ እንደ አሸን የፈሉ ዘረኞችና ጽንፈኞች የሀገር ክህደት፣ የህዝብ ሰብአዊ መብቶችን ጥሰት አልፈጸሙም ማለት አይቻልም። ኢትዮጵያን ክደው ከታሪካዊ ጠላቶቿ ጋር ተባብረዋል። የዘር ፍጅቶችን እጅግ ዘግናኝና አሳፋሪ በሆነ መልኩ ፈጽመዋል። ስለ ኢትዮጵያ ሀገራችን ውድቀት፣ በዘረኞች ስለሚፈጸም ዘግናኝ የሰብአዊ መብት ጥሰት፣ የዘር ፍጅት መፈጸም ለኢትዮጵያውያን ብዙ አስተምህሮ የሚሰጥበት ጉዳይ አይደለም። ይልቅስ ኢትዮጵያ ሀገራችንን ከውድቀት እንዴት ማዳን ይቻላል? በህዝብ እየተፈጸመ ያለውን ዘግናኝ ተግባራትን በዘላቂነት እንዴት መፍታት ይቻላል በሚሉ ነጥቦች የበኩሌን ትንሽ ማለት ፈለኩና ይችን ደብዳቤን ሞነጫጨርኳት። ከዚህ አንፃር ዘርቆጠራና ዘረኝነት እንዳመለካከት እርባና ቢስና የቆሸሸ አስተሳሰብ በመሆኑ በተባበረ ኃይላችን ልንጸየፈውና ልንታገለው ይገባል። በዘረኝነት ተጠቃሚ የሆነ አገር በመድራችን ላይ በታሪክ አልተስተዋለም። ከዚህ አንፃር ኦዴፓ ብልጽግና ከወያኔ ኢህአዴግ የተሻለ ወይም የተገላቢጦሽ ነው እያሉ መነታረክ ጉንጭ አልፋ ክርክር ነው። ሁለቱም ዘረኞችና የዘር ፍጅት ፈጻሚ ወንጀለኞች ናቸው። ከወያኔ ዘረኛ አገዛዝ ያልተገኘው መልካም ነገር ከኮሎኔሉ ብልጽግና ይገኛል ብሎ ከመመኘት፣ ከእባብ እንቁላል እርግብ ይገኛል ብሎ ከመጠበቅ የተሻለም አይደለም። ዘረኛ ዘረኛ ነው፣ ዘረኝነትም ዘረኝነት ነው። ወያኔ፣ አዴፓ፣ ኦዴፓ፣ ኦነግ፣ ኦፌኮ ተባለ የስም እንጂ የዓላማና የተግባር ልዩነት የላቸውም። በመሆኑም ዘረኞችን እንደ ቡድንና አመለካከታቸው መጸየፍና በጽናት መታገል የኢትዮጵያውያን ሁሉ ቀዳሚ የትግላቸው ማጠንጠኛ መሆን አለበት። ከአርባ ዓመታት በላይ ዘረኝነትና የዘር ተግባራት ስማቸው በተለያየ ዓላማና ምግባራቸው በጸረ ኢትዮጵያነት ኢትዮጵያዊነት ላይ በትጋት የተሰራ በመሆኑ አገራችን ኢትዮጵያን አላወደመም። ምትክ የሌለውና በቀላሉ መመለስ የማይቻለውን ሰብአዊ ሀብት አውድሟል፣ አኳላሽቷል፣ አጥፍቷል። ወያኔ ኢህአዴግ፣ ኦዴፓ ብልጽግና እንዲሁም በዙሪያቸው የተኮለኮሉ ዘረኞች የኢትዮጵያዊ አብሮነትንና ኢትዮጵያዊ ማንነትን ለማጥፋት ከተጠቀሙባቸውና እየተጠቀሙባቸው ካሉ በርካታ መሳሪያዎቻቸው ውስጥ ህገ አራዊታቸው መሆኑን አለመረዳት ወይም ህገ መንግስቱ ሳይሆን አፈጻጸም ነው ችግሩ የሚባለው ማደናገሪያ አለመረዳት ትልቅ ስህተት ነው። ህገ መንግስታችን፣ ህገ መንግስታዊ ስርዓታችንና ህገ መንግስታዊ ስርዓታችን በሚፈቅደው መሰረት ወዘተ ይያሉ የሚመጻደቁት የጥፋት ዓላማቸው ማስፈጸሚያ እሱ መሆኑን ጠንቅቀው ስለሚያቆ ነው። ኢትዮጵያውያን ደግሞ እንደ ኢትዮጵያዊነታቸው የወያኔ ህገ መንግስት ተብየው ተቀዳዶ ወደ ቅርጫት መጣል ያለበት መሆኑን ላፍታ እንኳን መዘንጋት የለባቸውም። አገር እንደ ቅርጫት ጋር እየተበጣጠሰ የሚበተን አለመሆኑን በተግባር ማሳየትና መቃወም ካለብን በርካታ ነገሮች ውስጥ የህጋራዊቱ መለወጥ ካለምንም ቅድመ ሁኔታ እንዲቀየር በጽናት መታገል አገራዊ ግዴታ መብትም ነው። ሌላው አገር ያለ ህዝብ ያለ አገር የሚተሰቡ ጉዳዮች አይደሉም። ወያኔዎች በልጽግና ተብዮቹ እነዚህን የማይለያዩ ጣምራ ነገሮችን መነጣጠል ብቻ ሳይሆን እንዲዳከሙ ሆን ተብሎ ተሰርቶባቸዋል። በአገሪቱ ሰብአዊ ሀብት ላይ ትውልድ አምካኝ ትውልድ ገዳይ የትምህርት ፖሊሲዎችን ቀርጸው ትውልድ ማምከናቸውን ለአስረጅነት መጥቀስ ይቻላል። ትውልድ ላይ ችግሮች ፈቺ ሳይሆኑ ችግር ፈጣሪዎች እንዲሆኑ በስርዓተ ትምህርታቸው በርካታ የወንጀል ተግባራትን ፈጽመዋል። የትምህርት ፖሊሲው በሰው ልጅ ክብርነት፣ በሰው ልጅ ሰብአዊ ክብር፣ በዲሞክራሲ ባህል ግንባታ፣ በባህሪ ለውጥና በችግር ፈቺነት አሉታዊ እንጂ አውንታዊ ለውጥ አላመጣም። የሀገራችን ትምህርት ወረቀት የተሸከመ ዘረኛን አምርቶልናል። ሳያውቀው ቃለው በቅቻለው ባይ ደናቆርትን ፈጥሮልናል። ችግር ፈቺ ሳይሆን ችግር ፈጣሪ መንጋ ተመርቶልናል። በፖለቲካ ስርዓቶቹ ልዩ ድጋፍ ከሰማይ የደረሱ ባለሀብቶች የመደባዊ ቅራኔውን ያሰፉት መሆኑንም መረዳት አለመቻል ስህተት ብቻ ሳይሆን በሬ አራጁን ይከተላል ከሚሉት የተለየ አይደለም። እነዚህ አቀባባይና ደላላ ከበርቴዎች በአገርና በህዝብ ያደረሱት ጉዳት በቀላሉ የሚታይ አይደለም። የሞተና የተተፋውን ወያኔ ለማዳን የወያኔ ውላጅ ባለሀብቶች እየሰሩት ያለውን ተግባር ማጤን ይገባል። በኢትዮጵያችን ዛሬ የጾታ ጭቆናው ዘግናኝ አሳፋሪ ከሚባል ደረጃ ደርሷል። እናቶችን መግደል፣ ማረድ፣ ነፍሰ ጡርን መሰንጠቅ፣ እህትን መድፈር፣ እህትን ማገት፣ መሰወር ነውር ሳይሆን ህጋዊ እየሆነ መጥቷል። እውነት እንጂ ሐሰት የሚያስብል ሁኔታ የለም። ኢትዮጵያ ዛሬ በብሔር በመደብ በጾታና በእድሜ ጭቆና በዓለማችን ተወዳዳሪ የማይገኝለት ሆኗል ቢባል እውነት እንጂ ማጋነን የሚያስብል አይደለም። ኢትዮጵያ ሀገራችንና ልጆቿ ላይ በዘረኞችና ጽንፈኞች የተፈጸመና እየተፈጸመ ያለን ግፍና መከራ ከእስከ ብሎ ማስቀመጥ ይከብዳል። በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈሉ ጥላቻን አስፍጸውብናል። ስለ ጎጥ እንጂ ስለ ጋራ አገራችን ኢትዮጵያ እንዳናስብ አድርገውናል፣ ከፋፍለውናል። እርስ በርሱ ያልተደጋገፈ ግድግዳ አይቆምም እንዲሉት እርስ በርሱ ያልተደጋገፈ ህዝብም ለሀገሩም ለራሱም አይሆንም። አዎ በርግጥም ሆነናል። ዘረኞችና ጠባቦች ኢትዮጵያን አዋርደዋል፣ አስደፍረዋል፣ ዜጎቿን አንገት አስደፍተዋል፣ አሸማቀዋል። የነሱን የማዋረድ ተግባር ማርከስ የሚቻለው አንገትን ደፍቶ በዝምታ በመመርከስ ሳይሆን ከእልህና ከቁጭት ውስጥ ገብቶ በጽናት በመታገል ነው። ሳይጠሩት አማካሪ፣ ሳይሸሙት ፊት አውራሪ ነኝ ባዩ ኮሎኔል በጽናት የሚታገሉት ዘረኛ እንጂ የሚደግፉት ወይም የሚያጎነብሱለት አይደለም። ለዚህም ነው ከወያኔ ኢህአዴግ ወደ ኦዴፓ ብልጽግና መሸጋገር ከጅብ ጎሬ ወጥቶ ወደ ጅብ ዋሻ ገብቶ መጠለል ነው የሚባለው። ኢትዮጵያን በትግላችን እናድናታለን፣ ያለ ጥርጥር እናቸንፋለን።
Demae, 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 demae
በልደምህን ጠጣ ከይማም ከኮምቦልቻ ወሎ በህዝባዊ ትግሉ ሊጫወት ገበጣ የኢሳይያስ ጥት ልጅ የወያኔ ሎሌ ገልብጦ ባርኔጣ ኢትዮጵያ ሱሴናት እያለ ሲመጣ ጌሾ እንዳተከረው ሙዝ እንዳየጦጣ ስንት ሰው በልልታ አደባባይ ወጣ። ሰውን ከተቀሩት እንስሳት ለይቶ ጠያቂ ያረገው አእምሮውን ሰጥቶ የኋላውን አይቶ የፊቱን ገምቶ እንዲያመቻች ነበር መንገዱን አቅንቶ ምን ነክቶን ተሳከርን በወሬን ተፈንቶ። ከሀያ ዓመት በላይ ሲያደማት የኖረው ሰላይ ጋሻ ጃግሬ ኢትዮጵያ እንዴት አርጋ ራሱ ላይ ወጣች በሱስነት ዛሬ። ልጆቿን ሲበላ ልጆቿን ሲያስበላ ሆኖ ጠቢ ጆሮ አይላፍን ከርቸሌ ያወረዳ ሳስሮ ስንቱን የገደለ ስንቱን ያስገደለ ስንት ደርዝ ያጠፋ ስንቱን ያሳፈነ በጨለማ እስር ቤት ወርውሮ አስወርውሮ ስንቱን ያስጨረሰ መትሮ አስመትሮ በምንድን ተአምር ከኢትዮጵያ ጋር ሱስ ያዘው ዘንድሮ። ፊደሏን በላቲን ጨፍልቆ አስጨፍልቆ እንዳልሰራ መታት አረፋውን ደፍቆ ኢትዮጵያ ሱሴ ናት የሚለው ተነስቶ ለምን ዓላማ ነው ከቶ ምንድን ሽቶ መሰሪ ተኮሉን በልቦናው ቋጥሮ እና ይጠረጥሬን የዋሃን አታሎ እና አስተውሌን ግልቦቹን ሰልሎ እነ ምን ገዶኝን በጥቅም አማሎ ምርኮ ሊያደርጋቸው በሱሷ ነህሉሎ። ሙሴ አሻጋሪያችን ያልክ በጭፈራ ኦሮሞ ጉራጌ ዶርዜ ወላይታ ሽናሻ ሐረሪ እላይ ኩሎ ኮንታ ከፊቿ ገውና ሶማሌ ከምባታ ሲዳማ አፋር ትግሬ አኝዋክ አማራ ሌላም ባለ ቋንቋ ስምህ ያልተጠራ የነኝህ ተራክቦ በዘመን ላይ ፈሶም ደምህ የተሰራ ውሃው ደም ሆኖለት ዱላውም ገጀራ ላካፍሎ መቀነስ በመደመር ዜማ አንተን እያፋጀ አንተን እያባላ መሲህ አብይ ያልከው ቀይ ባህርን ሰራ። ህፃናት አዛውንት ወጣቶች ጎልማሶች መጫትም ታርዳ በንጹሃን እልቂት የሚፈሰውን ባ መቻበቃ ትላንት መች ትላንት ተገታ መሰሱን አቆመ መች በጉራ ፈርዳ ዛሬም ቀጠረ እንጂ ጌዲዮ ዶዶላ ሻሸመኔ ጎባ ባክሱም በቡራዩ በጎንደር አሳይታ ወልዲያ ኮፈሌ ባህረር ሰበታ ድሬዳዋ ናዝሬት ጥቁር ሐዋሳ ይልቅ ሳይመሽ ታጠቅ አርግ መሰናዶ ዳርዳር የነበረው የርስት ምንጣሮ ግዛትን ማስፋቱ ሰውን ነቅሎ አባሮ አዲስ አበባ ደርሷል ይኸው ስሩን ሰዶ አበይ ለማ ስትል በሱስ አሳብዶ መሰሪ ዓላማውን እንዳታየው ጋርዶ ከበፊቱም ቢሆን ከጥንት ጀምሮ ሱስ መመዘኛ ነው በማሰር አእምሮ አቅልን የሚያስት ነው ህሊናን አሳስሮ ግና ከልብ ቆርጠው በጊዜ ካቆሙት ሱስም ይወገዳል ከልብ ከታገሉት ስለዚህ ወገኔ ይህን መርዘኛ ሱስትተህ መጠጣት ወኔና ነፍጥህን አንሳና ታጠቃት የምድራችን ክብር ዋና ምንጭ እሷናት አበይ ሙሴያችን ነው ኖቤል ተሸለመ የምስራች ብለህ ስትዘፈን ስትጨፍር በሱሱ ተሳክረህ አንተን አዘናግቶ አንተን አስተኝቶ ቃላት በማሳመር አራጁን አስታጥቋል 29 ዙር ደምህን ሊያጠጣህ ወገንህን ሊመጥር ጆሮህን ወጥፈህ ምክር ላትሰማ መሆንን ከቀጠልክ የሱስ ጭነት ጋማ አንድም ዘር አይቀርህ ሁሉንም ታጣለህ በብዕረኛው ስነኝ ምክሬን ልቋጨልህ ልንመክር ልንዘክር በብዕር ስንለፋ በሱስ ሰባኪዎች ዛሬም ጥለህ ተስፋ ከቅዠት ያልወጣ ሞኝና ሰላላ ወገን እያሳረግ በልዕርምህን ብላ ወገን እያሳረግ በልደምህን ጠጣ በሕዝባዊ ትግሉ ሊጫወት ገበጣ የወያኔው አሽከር ኦህዴድ በአዴን ገልብጦ ባርኔጣ ከዙፋን ተቀምጦ አጉል ሲቀናጣ ኢትዮጵያ ሱሴ ናት እያለ ሲመጣ ፍቅር ብልጽግና እያለ ሲመጣ ቃላት አሳምሮ ዛሬም እያረደህ ደምህን ሊጠጣ በኅብረት መክተው ወገን በወሉጣ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ ሀገር ብርሌ ነው አንዴ ከወደቀ የሚሰማ ይስማ አለቀ ደቀቀ